የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምን አምሽታችኋል አድማጮቻችን። የዕለተ አርብ ጥቅምት 27 2013 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። በምሽቱ ዝግጅታችን የኢትዮጵያ ወቅታዊ ጉዳይ አብይ ትኩረታችን ይሆናል። በህወሓት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ።
ሙሉ የሎጂስቲክስ እና የሰው ኃይል አቅርቦት የጨረሰን ሲሆን የጠላትን ጉዞ ሙሉ በሙሉ ማስቆም መግታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል።
በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንት በትግራይ ቲቪ በሰጡት ቃል የተቃጣብንን ጦርነት በድል እንወጣለን ብለዋል። የምሽቱ አብይ ርዕስ ዝርዝሩን ይዟል። በኢትዮጵያ በተለያዩ ክልሎች የፌዴራሉን መንግስት እርምጃ እንደሚደግፉ ነዋሪዎችና ተፎካካሪ ፓርቲዎች መግለጻቸውን የተመለከቱ ዘገባዎችም አሉን። ማክሰኞ ለት የተጠናቀቀው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ውጤት ይዞታ ሌላው ትኩረታችን ይሆናል። አስተናጋጃችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራማችንን ይመራል። አብራችሁ እንድታመሹ እንጋብዛለን። አሁን ለዜናው ጽዮን ግርማ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። በትግራይ ክልል የተጀመረው ዘመቻ ውስን ግብ እንዳለው ኢትዮጵያ አስታወቀች። የኢትዮጵያ መከላከያ ሰራዊት በሰሜኑ የሀገሪቱ ክፍል የጀመረው የጦር ዘመቻ ግልጽ የተወሰነና የሚሳካ ግብ እንዳለው ጠቅላይ ሚኒስትር አብይ አህመድ አስታወቁ። የጠቅላይ ሚኒስትሩ የጽሑፍ መልእክት የተነበበው የተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ክልል ውስጥ የተቀሰቀሰው ፍልሚያ በእጅጉ እንዳስደነገጣቸው ካስታወቁ በኋላ ነው። ሁለት ቀናት ከፈጀ የፌዴራል መንግስቱና ሀገሪቱን ለአስርት ዓመታት የመራው ጠንካራ በብሔር የተደራጀ ቡድን ግጭት በኋላ የጠቅላይ ሚኒስትር አብይ አህመድ መንግስት ከመላው የሀገሪቱ ክፍሎች ጦር በማደራጀት ወደ ትግራይ ክልል እያዘመተ እንደሚገኝ ሮይተርስ በዘገባው ላይ አስፍሯል። በሰሜኑ የሀገሪቱ ክፍል የሚደረገው ዘመቻ ግልጽ የተወሰነና የሚሳካ ግብ እንዳለው ጠቅላይ ሚኒስትሩ ያስታወቁት ደግሞ በትዊተር ገጻቸው በኩል ነው። የአሁኑ ዘመቻ የህግ የበላይነትንና ህገ መንግስታዊ ስርዓትን ለመመለስ በየትኛውም የሀገሪቱ ክፍል ያሉ ኢትዮጵያውያን ሰላማዊ ህይወት እንዲመሩም ለማስቻል የወጠነ መሆኑን አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በጦርነት መቀስቀስ ክፉኛ መደንገጣቸውን አስታውቀዋል። ዛሬ አርብ በትዊተር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ መረጋጋት ለመላው የአፍሪካ ቀንድ ቀጠና ጠቃሚ ነው፣ ውጥረቶች እንዲረግቡና ሰላማዊ መፍትሄ እንዲገኝ ጥሪ አቀርባለሁ ብለዋል። አብዱራፊ በተባለች በትግራይና አማራ ክልል ድንበሮች አቅራቢያ ለሊት 9 ሰዓት አካባቢ የተኩስ ድምጽ ይሰማ እንደነበር አንድ የሰብአዊ ድጋፍ ሰራተኛ እንደነገሩት ሮይተርስ አክሎ ዘግቧል። በሌላ በኩል በህወሓት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል፣ የማድረግ አቅሙንም አዳክመነዋል ብለዋል። ዘመቻውም የህወሓት ቡድን ሙሉ ለሙሉ ለህግ እስከሚቀርብ ድረስ እንደሚቀጥል ነው ማምሻውን ባደረጉት ንግግር ያመለከቱት። ኩሩ ኢትዮጵያዊ የሆነው የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ለወንጀለኞች ቦታ የላትም ሲሉም አክለዋል። ትላንት በትግራይ ቴሌቪዥን የቀረቡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደግሞ የተቃጣብንን ጦርነት በድል እንወጣዋለን ብለዋል። በተያያዘም ማክሰኞ ሌሊት ጀምሮ ተቋርጦ የነበረው የኤሌክትሪክ አገልግሎት ከትላንት ማታ ጀምሮ በመቀሌ ከተማ አገልግሎት መስጠት ጀምሯል። አንድ የትግራይ ክልል ከፍተኛ አመራር ለቪኦኤ እንደተናገሩት የክልሉ መንግስት ከክልሉ ከሚገኝ የኤሌክትሪክ ኃይል ማመንጫዎች በመቀጠል አገልግሎቱን ማስጀመራቸውን ገልጸዋል። ውጥረት በበዛባቸው አካባቢዎች የሰዎች ህይወትና ንብረት እንዲከበር ቀይ መስቀል ጥሪ አቀረበ። ውጥረቶች እየተባባሱ በመጡበት የትግራይና አቅራቢያ ባሉ ሌሎች አካባቢዎች የሰዎች ህይወትና ንብረት እንዲከበር ዓለም አቀፉ የቀይ መስቀል ኮሚቴ ጥሪ አቀረበ። ቀይ መስቀል ዛሬ ባወጣው ማሳሰቢያ ያዘለ ጥሪው ግጭቶች ባሉባቸው በእነዚህ አካባቢዎች ጊዜውን በጠበቀ ሁኔታ የህክምና አገልግሎት እንዲያገኙ መደረግ እንዳለበትም አሳስቧል። ባለም አቀፍ ቀይ መስቀል የኢትዮጵያ ልዑክ ኃላፊ ኬቲ ሶረን የወታደራዊ እንቅስቃሴ እየጨመረ በመጣበት የሰሜን ኢትዮጵያ ክፍል ሰዎች ከቤት ንብረታቸው መፈናቀል፣ መሰረታዊ የሆኑ ፍላጎቶቻቸውን ማጣትና አስቸኳይ የሰብአዊ እርዳታ ሊያስፈልጋቸው ይችላል የሚል ስጋት እንዳላቸው ገልጸዋል። አያይዘውም በአንጻሩ የሰዎች ህይወትና ንብረቶች በአግባቡ እንዲጠበቁ ከተደረገ የተሰጋው ጉዳት ላይደርስ ይችላል ብለዋል። ዓለም አቀፉ የቀይ መስቀል ኮሚቴ በሰሜን ኢትዮጵያ ያለውን ሁኔታ በተመለከተ አዲስ አበባና መቀሌ ባለው ቢሮዎቻቸው አማካኝነት ክትትል እያደረጉ መሆኑን ኃላፊዋ ገልጸው አስፈላጊውን የሰብአዊ እርዳታ ለማድረግ በተጠንቀቅ ላይ መሆኑን አስታውቀዋል። በሰሜን ኢትዮጵያ በኩል የትግራይ የአየር ኃይል ክልል ለማንኛውም አየር አገልግሎት በረራ ዝግ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። ባለስልጣኑ መመሪያውን ለሁሉም የአየር አስተባባሪ ኦፕሬተሮች መስጠቱን የገለጸ ሲሆን በተጨማሪም የመቀሌ፣ ሽሬ፣ አክሱምና ሁመራ አውሮፕላን ማረፊያ ጣቢያዎች ለማንኛውም የአየር አገልግሎት ዝግ መደረጋቸውን አስታውቋል። ሙክታር ጀማል ተጨማሪ አለው።
የኢትዮጵያ ሲቪል አቪዬሽን ባለስልጣን በማህበራዊ ገጽ ተስስሩ እንዳስታወቀው ከጥቅምት 25 2013 ጀምሮ በሰሜን ኢትዮጵያ ትግራይ ክልል ውስጥ ያለው የአየር ክልል ለማንኛውም በረራ የተዘጋ መሆኑን አስታውቋል። የታገዱት በረራዎች የዓለም አቀፍና የሀገር ውስጥ በረራዎችንም በአጠቃላይ እንደሚያካትት የሲቪል አቪዬሽን ባለስልጣኑ ጠቅሷል። ከዚህም በተጨማሪ የመቀሌ፣ ሽሬ፣ አክሱምና ሁመራ የአውሮፕላን ማረፊያዎች ለማንኛውም የበረራ አይነት ዝግ መሆናቸውን ባለስልጣኑ ጠቅሷል። ከጥቅምት 27 2013 ጠዋት 2 ሰዓት ጀምሮ ነው እንደሚዘጉ ያሳወቀው። የአየር ማረፊያዎች መዘጋትና የአየር መንገዶቹን እገዳ በተመለከተ ቪኦኤ ያነጋገራቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን ቃል አቀባይ አቶ አንሙት ለማ ተከታዩን ገልጸዋል።
እኛ ዌብሳይታችን ላይ እንዳየው፣ ፌስቡክ ፔጃችን ላይ እንዳየው ከዛ ውጪ ብዙ ማብራሪያ እየሰጠን አይደለም። ሌላ ተጨማሪ ማብራሪያ ካስፈለገ እንደዚህ አይነት መረጃዎች እንዲሰጡ የተቋቋሙ ኃይሎችን ብጠይቋቸው ይሻላል። እዛ ላይ ካለው መረጃዎች ምንም የተለየ ነገር ልነግር አልችልም።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ብሔራዊ ክልላዊ መንግስት የሰሜን እዝ መከላከያ ኃይል ላይ እርምጃ መወሰዱን መግለጻቸውን ተከትሎ በክልሉና ፌዴራል መንግስት መካከል ውጥረት ነግሷል። የትግራይ ብሔራዊ ክልላዊ መንግስት በበኩሉ ከትላንት በስቲያ የክልሉን አየር ለማንኛውም የበረራ አይነት ዝግ ማድረጉን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ላደረሰን ዘገባ እናመሰግናለን። ኢትዮጵያ ውስጥ ያለውን ወቅታዊ ያለመረጋጋት ሁኔታ ለአጠቃላይ የአፍሪካ ቀንድ ቀጠና አሳሳቢ መሆኑን የገለጸው የተባበሩት መንግስታት ድርጅት የተፈጠሩትን ግጭቶች ለማረጋጋት የሚረዳ ልዩ መልእክተኛ ወደ ሀገር ውስጥ መላኩን የድርጅቱ ቃል አቀባይ ስቴቫን ዱጃሪክ ተናገሩ። ዱጃሪክ ከጋዜጠኞች ጋር ባደረጉት ቃለ ምልልስ እንደተናገሩት ልዩ መልእክተኛው ፓርፌ ኦናንጋ አኛንጋ ትላንት ጠዋት አዲስ አበባ መግባታቸውንና ኢትዮጵያ ውስጥ ካሉ አቻዎቻቸውና የተለያዩ ዲፕሎማቶች ጋር መነጋገር መጀመራቸውን አስታውቀዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉታሬዥም ከአፍሪካ ህብረትና ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በምህጻረ ቃሉ ኢጋድ ጋር ኢትዮጵያ ውስጥ ያሉት መካረሮችና ግጭቶች ሊበርዱ የሚችሉባቸው ጉዳዮች ዙሪያ በስልክ እየተነጋገሩ መሆናቸውን ቃል አቀባዩ ጨምረው ገልጸዋል። በአባይ ግድብ ዙሪያ ግብጽ፣ ኢትዮጵያና ሱዳን የሚያደርጉት ውይይት ዳግም መቋረጡን አስመልክቶም የመንግስታቱ ድርጅት የአፍሪካ ህብረትን ለማስማማት እያደረገ ያለውን ጥረት እንደሚደግፍ ገልጸው ሀገራቱ ወደ ውይይት መድረኩ ተመልሰው እንዲመጡ አሳስበዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። በዩናይትድ ስቴትስ ምርጫ ጆ ባይደን በዶናልድ ትራምፕ ይመሩባቸው የነበሩ ግዛቶችን መሪነት ተረክበዋል። ቀስ በቀስ እየወጡ ያሉ የምርጫ ውጤቶች ባይደን በጆርጂያና ፔንሲልቬኒያ ግዛቶች እየመሩ መሆናቸውን ጠቁመዋል። እነኚህ ውጤቶች የዲሞክራት ፓርቲው እጩ ጆ ባይደን የዩናይትድ ስቴትስ ፕሬዝዳንታዊ ውድድር ለድል እንዲቃረቡ እያገዟቸው እንደሆነም እየተነገረ ነው። ባይደን በአሁኑ ሰዓት ያብላጫውን ህዝብ ድምጽ እንዲሁም ኤሌክቶራል ኮሌጅ የተሰኘውን የተመረጡ መራጮች ስብስብ ድምጽን 253 ለ214 በሆነ ድምጽ እየመሩ ይገኛሉ። ሀገሪቱን ለቀጣይ 4 አመታት ለማስተዳደር 270 አብላጫ ድምጽ ማግኘት ያስፈልጋል። የምርጫውን ውጤት በሚወስኑት አሪዞና፣ ኔቫዳ፣ ጆርጂያና ፔንሲልቬኒያ ግዛቶች የድምጽ ቆጠራው ቀጥሏል። በጆርጂያና በፔንሲልቬኒያ ግዛቶች ትራምፕ እስከ አርብ ማለዳ ድረስ ይመሩ የነበረ ቢሆንም የሁለቱ እጩዎች ልዩነት እየቀነሰ ከመጣ በኋላ ረፋድ ላይ ጆ ባይደን መምራት ጀምረዋል። በዩናይትድ ስቴትስ ኤሌክቶራል ኮሌጅ ስርዓት መሰረት በየግዛቱ አብላጫ የህዝብ ድምጽ ያገኘው እጩ ለግዛቱ እንደ ህዝብ ቁጥራቸው የተመደበውን ድምጽ ጠቅልሎ ይወስዳል። ይህ አሰራር የማይተገበርባቸው የተባሉት ግዛቶች ሜንና ኔብራስካ ናቸው። ይህ በእንዲህ እንዳለ ትላንት ሐሙስ ፕሬዚዳንት ዶናልድ ትራምፕ ካለ አንዳች ማስረጃ ዴሞክራቶች በከፍተኛ የማጭበርበር ስራና እንቅፋቶች በመፈጸም በድጋሚ ፕሬዚዳንት ሆነው ከመመረጥ ሊገቷቸው እየሞከሩ እንደሆነ አስታውቀዋል። ምርጫውን ለማጭበርበር እየሞከሩ ነው፣ እኛ ደግሞ ይሄ እንዲሆን አንፈቅድም ብለዋል ትራምፕ። በአንጻሩ ጆ ባይደን ቆጠራው እስኪጠናቀቅ ህዝቡ እንዲታገስ ጥሪ አቅርበዋል። በዚህ ዓመት ከ150 ሚሊዮን በላይ መራጮች ድምጻቸውን ሰጥተዋል። የእስልምና፣ ክርስትና፣ ቡድሃና አይሁድ እምነት ተከታዮችን ጨምሮ የተለያዩ ሃይማኖት ተከታዮች የአሜሪካ ምርጫ መጠናቀቅን ተከትሎ ለሚደረግ የጸሎት መዝሙርና የአንድነት መግለጫ ስነ ስርዓት ኒውዮርክ ከተማ ላይ እየተሰባሰቡ ነው። አማኞቹ ኒውዮርክ ላይ መሰባሰብ የጀመሩት ማክሰኞ ዕለት በተካሄደው ምርጫ የተሰጠው ድምጽ በተለያየ ቁልፍ የአሜሪካ ክፍለ ግዛቶች ቆጠራ እየተካሄደ ባለበት ወቅት ነው። ዘገባው የማርያማ ዲያሎ ነው። ስመኝሽ የቆየ ታቀርበዋለች።
የተለያዩ እምነት ተከታዮች በኒውዮርክ የተሰባሰቡት ፕሬዚዳንት ዶናልድ ትራምፕም ሆኑ ተቀናቃኛቸው ጆ ባይደን ከመራጮች ስብስብ ማግኘት የሚጠበቅባቸውን 270 ድምጽ አግኝተው ገና ባላሸነፉበት ወቅት ነው። ሚድል ኮሊጅየት የተሰኘውን ቤተ ክርስቲያን ወክለው ንግግር ያደረጉት ሪቨራንድ ጃክ ዊል ሉዊስ ለተሰብሳቢ አማኞች እንዲህ ነበር ያሉት።
The common calling to love neighbor as self is in every major religion. And that is what gives me hope that in the end
የምርጫው ጥይቱ ምንም ይሁን ምን የአንድነት መረብ መዘርጋት የየትኛውም ሃይማኖት ተከታይ ብንሆንም እዚህ መሰባሰብ እንደምንችልና አንድ መሆናችንን ማሳየት ነው የምንፈልገው።
ለወራት የቀጠለውን ወረርሽኝ ተከትሎ በዘር መድሎና ፕሬዝዳንታዊ ምርጫ ዙሪያ የተካሄዱ ተቃውሞዎች በክፍፍል የተሞሉ እንደነበር ያስታወሱት ሬቨራንድ ሉዊስ ፍቅርን ለሰው ልጆች መግለጽ ከመንግስቴም በላይ የሚፈልግበት ወቅት መሆኑን ተናግረዋል። ላብሹል የተሰኘ የአይሁድ እምነት ተከታይ መስራች የሆኑትና ሃይማኖታዊ ስብስቡን ለማዘጋጀት ከረዱት አንዷ ናኦሚ ሌስም የአንድነት ጥሪ አስተላልፈዋል።
We wanted to really create a net no matter what the results to be able to be here for us and to know that
ጎረቤታችሁን እንደራሳችሁ አድርጋችሁ ውደዱ የሚለው ጥሪ በሁሉም ሃይማኖት ውስጥ አለ። ያ ነው ለኔ ተስፋ የሚሰጠኝ፣ ምክንያቱም መጨረሻ ላይ አንዳችን ላንዳችን እንተነቀቃለን።
በስብሰባው ላይ የተሳተፉት አማኞች ክብ ሰርተው በመቆምና ጠመኔዎችን ተጠቅመው ሰላም፣ ነጻነት፣ እኩልነትና ፍቅር የሚሉትን ቃላት እግር መንገዶች ላይ በመጻፍ ሐሳባቸውን ገልጸዋል።
ስመኝሽ የቆየና መሰግናለን። በመጨረሻም ማክሰኞ ዕለት ከሁለት ቤተክርስቲያን ከመተዳደር እንግሊዘኛ ተናጋሪ ትምህርት ቤት ታፍነው የተወሰዱ ካሜሮናውያን መምህራን ትላንት ከሰዓት በኋላ እንደተለቀቁ የዜና አውታሮች ዘገቡ። ማንነታቸው ያልታወቀ ጥቃት አድራሾች በኩምቦ ከተማ የሚገኙ ትምህርት ቤቶችን ድንገት በመውረር ነበር መምህራኑን አፍነው የወሰዷቸው። አናዱሉ የተሰኘው የዜና አገልግሎት እንደዘገበው መምህራን ቬተራኑን ለማስፈታት የማስፈቻ ገንዘብ ለአፋኞቹ አልተከፈለም። ዳግም ነጻ የሆኑት ቤተክርስቲያንና የመምህራን ህብረት አፍነው በወሰዱት ኃይሎች ላይ ተጽዕኖ በማሳደራቸው መሆኑን ሳሙኤል ሮንኪ የተባሉት የካሜሮን ቤተክርስቲያን ኃላፊን ጠቅሶ ዘግቧል። አድማጮች፣ ዜናው በዚያ በቃ።
ጽዮንን ለዜናዎቹ አመሰግናለሁ። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው። ዝግጅቶቻችንን በፌስቡክ ገጻችን አት ቪኦኤ አምሃሪክ እንዲሁም በአህዱ ሬዲዮ 94.3 ላይ በቀጥታ ለማግኘት ትችላላችሁ። አሁን በቀጥታ ወደ ምሽቱ ወቅታዊ ዘገባዎች እናመራለን። በቅድሚያ አብይ ርዕስ። በህወሓት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰናል፣ የማድረግ አቅሙንም አዳክመናል ነው ያሉት። ዘመቻውም የህወሓት ቡድን ሙሉ በሙሉ ለህግ እስከሚቀርብ እንደሚቀጥል ነው ማምሻውን ለኢትዮጵያ ህዝብ ባሰሙት ንግግር ያመለከቱት። ጠቅላይ ሚኒስትሩ ቀደም ሲል ባሰፈሩ ጽሑፍ የመከላከያ ሰራዊት በሰሜን ኢትዮጵያ እየወሰደ ያለው እርምጃ ግልጽ፣ ውስንና ሊደረስባቸው የሚችሉ አላማዎች ያሉት ነው ሲሉ ጠቅላይ ሚኒስትር አብይ አስታውቀዋል። ኩሩ ኢትዮጵያዊ የሆነው የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ለወንጀለኞች ቦታ የላትም ሲሉም አክለዋል። ትናንት በትግራይ ቴሌቪዥን የቀረቡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የተቃጣብንን ጦርነት በድል እንወጣለን ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አስተላልፈዋል።
ጠቅላይ ሚኒስትር አብይ አህመድ ማምሻውን ለኢትዮጵያ ህዝብ ያደረጉት ንግግር የስካሁኑን የውጊያ አፈጻጸም ያብራሩበት ነው። ይህንን ያብራሩት ደግሞ ከወታደራዊ እርምጃው ሶስት አላማዎች አንጻር ነው።
ይህ ጥቃት ድንገተኛ ቢሆንም የመጀመሪያው የመከላከል እቅዳችን በዚህ ሰዓት ሙሉ በሙሉ የተጠናቀቀ ሲሆን የእቅዳችንም ዋነኛ ዓላማዎች አንደኛ ጥቃቱን መክታት፣ ጠላት በሁሉም ግንባር በፈለገው አቅጣጫ ጥቃት እየሰነዘረ በህዝባችን፣ በሰራዊታችን፣ በፖሊስ ሰራዊታችን እና እንዲሁም በአንዳንድ ወሳኝ መሰረተ ልማቶች ላይ የሚያደርሰውን ጥቃት መክታት ነበር። ከዚህ አንጻር ጠላት ጥቃት የሚሰነዝርባቸው አካባቢዎች የመከላከያ ኃይል በስፋት ያልነበረ ቢሆንም ከያለበት ኃይላችንን በማንቀሳቀስ ሙሉ የሎጂስቲክስ እና የሰው ኃይል አቅርቦት የጨረሰን ሲሆን የጠላትን ጉዞ ሙሉ በሙሉ ማስቆም፣ መግታት እና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል። ሁለተኛው ዓላማ የመከላከያ ኃይላችን እና የፖሊስ ሰራዊት የደረሰበትን ጥቃት ተከትሎ ይህንን ኃይል የመታደግ ወሳኝ ሀገራዊ ሀብቶችና ትጥቆች የመታደግ ስራ ነበር። ከዚህ አንጻር በባድመ ግንባር፣ በሶሮና፣ በዛላምበሳ በዋና ዋና ቦታ ተሰልፈው ያሉ የሰራዊት አባላትና ትጥቆቻቸው ሙሉ በሙሉ ከጠላት ፍላጎት ውጭ እንዲሆኑ ማድረግ ተችሏል። በተለይ ጠላት ፊቱን አዙሮ ከውጭ የሚመጣ ኃይል በመከላከል ላይ የነበረ ሲሆን አሁን ሙሉ ለሙሉ ኃይሉን አጠናክሮ አስተላለፉን ቀይሮ ፊቱን አዙሮ ማንኛውም ጥቃት ለመሰንዘር ወይም ለመከላከል በሚያስችል ቁመና ላይ የሚገኝ ሲሆን ተጨማሪ ጥቃት ይደርስበታል የሚል ስጋት እንዳይኖር ማድረግ ተችሏል። ሶስተኛው ዓላማ የጠላት የማድረግ አቅምን ማዳከም ነው። የጠላት ኃይል የኢትዮጵያ ሕዝብ ከሌለው ሀብት ላይ ቀንሶ ሀገሩን ለመከላከል የገዛቸውን ዋና ዋና ትጥቆች፣ ሚሳይሎች፣ ሮኬቶች በመጠቀም ጥፋት ማካሄድ እንዳይችል አቅሙን ማዳከም ነበር። እነዚህ ሶስት ዓላማዎች ሙሉ በሙሉ የተሳኩ ሲሆን ከዚህም በተጨማሪ አንዳንድ ወሳኝ የሚባሉ አካባቢዎች በተለይ በዳንሻ ግንባር ያለውን ጠላት ሙሉ በሙሉ በመደምሰስ አካባቢውን የተቆጣጠርን ሲሆን እንደ አስፈላጊነቱ ወደ ሁሉም አቅጣጫ የሚቀጥለውን እርምጃ እየወሰን ለህዝባችን የምናሳውቅ ይሆናል። እስካሁን ባለው ሁኔታ የመጀመሪያው እቅድ 100% በሚባል ደረጃ የተሳካ መሆኑን ለመግለጽ ወዳለሁ።
እርምጃው የህዋትን መሪዎች ለህግ እስከማቅረብ የሚሄድ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል።
ይህ ስግብግብ ጁንታ ሙሉ በሙሉ ለህግ እስከሚቀርብ የጀመርነው ራስንና ሀገርን የመከላከል ዘመቻ ተጠናክሮ የሚቀጥል መሆኑን ልገልጽ ወዳለሁ። ከዚህ ቀጥሎ በሚደረጉ በቀጣዩ ዕቅዳችን ላይ በሚሰሩ ስራዎች አስፈላጊ የሚባሉ መረጃዎች በየወቅቱ የምንገልጽላችሁ ሲሆን በአጭር ጊዜ ውስጥ ይህን ስግብግብ ጁንታ በማስወገድ ለትግራይ ህዝብ፣ ለሀገር መከላከያ ሰራዊት እንዲሁም ለፖሊስ ሰራዊታችን እፎይታና ሰላም በመስጠት በፍጥነት የእርሻ ስራችንን ወደ መሰብሰብ ለመመለስ የሚያስችል እቅድ ያዘጋጀን ሲሆን ሙሉ ኦፕሬሽኑን ስናጠናቅቅ ለህዝባችን ዝርዝር የስራ አፈጻጸሙን የምንገልጽ መሆኑን እገልጻለሁ።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከዚህ ንግግር በፊት በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍም የወታደራዊ እርምጃውን ዓላማ አብራርተዋል። የመከላከያ ሰራዊት በሰሜን ኢትዮጵያ እየወሰደ ያለው እርምጃ ግልጽ ውስንና ሊደረስባቸው የሚችል ዓላማዎች ያሉት ነው በማለት ነው የገለጹት። እነዚህ ዓላማዎች ደግሞ የህግ የበላይነትንና ህገ መንግስታዊ ስርዓትን ማስፈን እንደዚሁም ለኢትዮጵያውያን ሰላማዊ ህይወት የመምራት መብት ጥበቃ ማድረግ መሆናቸውን አስረድተዋል። የፌደራል መንግስቱ ለበርካታ ወራትና በትዕግስት ከህዋት አመራር ጋር ያለውን ልዩነት በሰላማዊ መንገድ ለመፍታት መሞከሩንም አመልክተዋል። ጠቅላይ ሚኒስትሩ ድርድር፣ እርቅና ውይይት ሞክረናል ብለዋል። እሳቸው እንዳሉት ሁሉም ጥረቶች ያልተሳኩት ግን በህዋት ምክንያት ነው። ሰሞኑን ለኢትዮጵያ ህዝብ ባደረጉት ንግግርም ይህንኑ ነበር ያመለከቱት።
ጦርነት ሰው በላ ነው። ጦርነት አገር ያደህያል። ጦርነት ቤተሰብ ይበትናል። በዚህም ምክንያት በምድራችን ዳግም ጦርነት እንዳይፈጠር መንግስታችን እጅግ ማመን ከሚከብድ በላይ በከፍተኛ ትዕግስት አንዲት ጥይት እንዳትተኮስ ያደረግነው ጥረት በሙሉ ከንቱ እንዲቀር አድርገዋል። በሀገራችን በሺ የሚቆጠሩ ጦርነቶች አካሂደናል። የጦርነት ታሪክ እየሰማን አድገናል። በጦርነት ውስጥ ጎልምሰናል። በዚህ ምክንያት ጦርነት የደህንነት ሁሉ ምንጭ እንደሆነ ስለምንረዳ ጦርነትን ለማስቀረት ያደረግነው እልህ አስጨራሽ ትግል በዚህ ተስፋ በቆረጠ ኃይል ሳይሳካ ቀርቷል። ጦርነት በቅኖች ፍላጎት ብቻ ሊቆም እንደማይችል ዛሬ በተግባር ማረጋገጥ ተችሏል። ጦርነት በክፎች ጠባጫሪነት በማንኛውም ሁኔታ ሊቀሰቀስ እንደሚችል ይህ ከሃዲ ቡድን አሳይቶናል።
ህወሓት ጦርነቱን የጀመረበት ዓላማም ከሚታየው የሰፋ ነው ባይ ናቸው የኢትዮጵያው ጠቅላይ ሚኒስትር።
የዚህ ጦርነት ዓላማ ኢትዮጵያን ማሸነፍ፣ ኢትዮጵያን ማንበርከክ እንደማይቻል ካለመገንዘብ ሳይሆን የኢትዮጵያን ሰራዊት በማዳከም ለውጭ ጠላቶች ሀገሪቱን አሳልፎ የመስጠት ከፍተኛ ፍላጎትና ዓላማ የያዘ ነው። ይህን እንድል ያስደፈረኝ የሀገር መከላከያ ሰራዊት ለ20 ዓመታት ሲጠብቀው የኖረውን ህዝብ፣ ከአንበጣ መንጋ የታደገውን ህዝብ፣ አብሮት ያረሰና እርሻውን የሰበሰበ ህዝብ መሀከል ላይ ሆኖ በዚህ ሁኔታ እጅግ አሳፋሪ በታሪክ ውስጥም ትልቅ ጠባሳ የሚሆን ጥቃት ተሰንዝሮበታል። የመከላከያ ሰራዊት በዘር እንዲከፋፈል፣ እርስ በርሱ እንዲባላ፣ ከእርስ በርስ ውጊያ ያለፈውም በሚሊሻ በልዩ ኃይል እንዲመታ ለእንቅስቃሴ የሚያደርገው ጥረት ለመክታት ከፍተኛ ሙከራ ተደርጓል።
ጠቅላይ ሚኒስትሩ ዛሬ ባሰፈሩት ጽሑፍም ኢትዮጵያ ለወንጀለኞች ቦታ የላትም በማለት አክለዋል። የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ብለዋል። ክልሉን ከነዚህ ወንጀለኞች አላቀን አገራችንን ለሁሉም ብልጽግና ወደሚያመጣ ጎዳና እንመልሳታለን በማለትም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። በመቀሌ ከተማ ተቋርጦ የነበረው የኤሌክትሪክ አገልግሎት ከትናንት ማታ ጀምሮ እየተሰጠ ነው ተብሏል። አንድ የትግራይ ክልል ከፍተኛ አመራር ለቪኦኤ እንደተናገሩት የክልሉ መንግስት በክልሉ ከሚገኙ የኤሌክትሪክ ማመንጫዎች አማካይነት ህዝቡን ተጠቃሚ እያደረገ ነው ብለዋል። ሙልጌታ አጽብሃ ዝርዝሩን ይዟል።
በፌዴራሉ መንግስትና በትግራይ ክልል መንግስት የነበረው የፖለቲካ ፍጥጫ ተጋግሎ ወደ ጦርነት ተገብቷል። ከማክሰኞ ሌሊት ጀምሮ ደግሞ በሁሉም የትግራይ አካባቢዎች የመብራትና ስልክ እንዲሁም የኢንተርኔት አገልግሎት ተቋርጧል። የኤሌክትሪክ አገልግሎት ከትናንት ማታ ጀምሮ በመቀለ ከተማ እየተሰጠ ይገኛል። አንድ የክልሉ ከፍተኛ አመራር ይህ አገልግሎት የክልሉ መንግስት በክልሉ ከሚገኙ የኃይል ማመንጫ በመጠቀም ለህዝቡ አገልግሎት እየሰጠ መሆኑን ነው የገለጹት። ከዚህ ጋር ትግራይ ክልል አሸጎዳና ተከዘ የሚባሉ የኃይል ማመንጫዎች እንዳሉ ነው የሚታወቀው። ሌላው በትግራይ ክልል ከከተማ ወደ ከተማ መጓጓዝ ተከልክሎ የነበረ ሲሆን በዛሬው ዕለት ግን በተለየ መንገድ ከመቀለ ከተማ ወደ ሌላ የክልሉ ከተሞች ማውጣት መጓዝ ተፈቅዷል። የትግራይ ፖሊስ ትራፊክ አመራሮች እንደገለጹልን ከሌላ አካባቢ በመምጣት ስራ ላይ የነበሩ በተለየ ምክንያት መጥተው የነበሩ ወደ መኖሪያ አካባቢያቸውን እንዲመለሱ ለማመቻቸት ተብሎ በልዩ ፍቃድ እንዲሄዱ እንደተደረገ ነው ገለጹልን አንዳንድ የክልሉ የፖሊስ አመራሮች። በሌላ በኩል በመቀለ ከተማ ከተገነዘብኳቸው አንዱ የትምህርት ቤቶች ስራ ላይ መሆናቸው ነው። የትምህርት ቤት ደንብ ልብስ ለብሰው ተማሪዎች ሲንቀሳቀሱ አይቻለሁ በመቀለ ከተማ። እንዲሁም ፋብሪካዎች፣ የገበያ፣ የኮንስትራክሽን ስራዎች፣ ሌላ ህዝብ የሚገለገልባቸው ስራዎችም ሲገለገሉ አይቻለሁ፣ ስራዎችም ሲሰሩ ታክችለው። ትናንት እንደገለጽ ነው ደግሞ የባንክ አገልግሎት እስካሁን እየተሰጠ አይደለም። በትናንትናው ዕለት በመቀለ ከተማ አካባቢ የአውሮፕላን ድብደባ መካሄዱ የክልሉ መንግስት መግለጫ አውጥቶ ነበር። የደረሰ ጉዳት ካለና እንዲሁም ትክክለኛ ጉዳት የደረሰበት አካባቢ ቦታ ለማወቅ ከክልሉ አመራሮች መረጃ ለማግኘት እስካሁን አልተቻለም። በክልሉ መንግስት ስለ ጉዳዩ እስካሁን አልተገለጸም። እኔም በትናንትናው ዕለት የጦር አውሮፕላን ከቀኑ 9 ሰዓት አካባቢ በመቀለ ከተማ ሲንቀሳቀስ በድምጽ ሰምቻለሁ። ሆኖም ግን ያደረሰው ጉዳት ይኖር አይኖር እስካሁን ለማወቅ አልተቻለም። በሌላ ጉዳይ በመቀለ ከተማ የታዘብኩት ደግሞ የመከላከያ ታርጋና ቀለም ያላቸው ተሽከርካሪዎች የክልሉ ልዩ ኃይል በመቀለ ከተማ ሲጠቀምባቸውና እየተዘዋወሩ አይቻለሁ። ትግራይ ክልል የሚገኙ የፖለቲካ ፓርቲዎች ከትግራይ ክልል መንግስትና ህዝብ ጋር ሆን እንመክታለን በማለት መግለጫ አውጥቷል። ሳልሳይ ወያነ ትግራይ፣ የትግራይ ነጻነት ፓርቲና ባይቶና ፓርቲ ሶስቱም መግለጫ በማውጣት ከትግራይ ህዝብ ጎን በመሆን እንመክታለን በማለት መግለጫ አውጥቷል። ሳልሳይ ወያነ ትግራይ ባወጣው መግለጫ በትግራይ ህዝብ ላይ የታወጀ ጦርነት እንቃወማለን በማለት ነው የገለጸው። ይህ ጦርነትም ከትግራይ ህዝብና መንግስት ጋር በመሆን እንመክተዋለን ብሏል። የፓርቲው የአደረጃጀት ስልጠና ኃላፊ አቶ አብለሎም ገብረ ሚካኤል ለመገናኛ ብዙሃን በሰጡት መግለጫ ጦርነት በማወጅና የአውሮፕላን ድብደባ በማቀድ የትግራይ ህዝብን ማንበርከክ አይቻልም በማለት ነው የገለጹት። የትግራይ ህዝብ ህገ መንግስቱ በማክበር የራሱን እድል በራሱ ወሰነ እንጂ ሌላ ችግር አልፈጠረም ብለዋል። በዚህ መሰረት የኢትዮጵያ ህዝቦች ተግባሩ ሊኮንኑት ይገባል ብለዋል። ዓለም አቀፍ ማህበረሰብም ሊኮንኑት ይገባል በማለት ነው የገለጹት። ለአሁኑ ያለኝ መረጃ ይህ ነው። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
ህወሓት የማንነት ጥያቄ ባነሳው ህዝባችን ላይ የበቀል እርምጃ ሊወስድ ስለሚችል ስጋት አለን ሲል የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ ተናገረ። የፌዴራል መንግስት አስፈላጊውን ሁሉ እንዲያደርግ የጠየቀው ራዴፓ የመንግስትን ወታደራዊ እርምጃ እንደሚደግፍ አረጋግጧል። የፌዴራሉ ፖሊስ ኮሚሽን በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሓት አጥፊዎች ማሰማራቱን ገልጾ የተወሰኑትን በቁጥጥር ስር አውለናል ሲል አስታውቋል። መስፍን አራጌ ከደሴ ዝርዝሩን ይዟል።
በትግራይ የሚገኘው የራያ ህዝብ የማንነት ጥያቄ አልተመለሰም የሚል አቋም ያለው የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበላ አሜሪካ ድምጽ ሬዲዮ እንዳስታወቁት የፌዴራሉ መንግስት በህወሓት ቡድን ላይ እየወሰደ ያለውን ወታደራዊ እርምጃ ይደግፋል።
እኛ እንግዲህ በተደጋጋሚ እንደተናገርነው ህወሓት ወይም ደግሞ ተነግ ማለት አሸባሪነት መፈረጅ ያለበት ቡድን ነው። የኢትዮጵያ ፌዴሬሽን ምክር ቤትና የፌዴራሉ መንግስት የከለከለው ምርጫ በማን አለበኝነት አድርጎ እንግዲህ ህጋዊ ባልሆነ መንገድ ክልሉ ተቆጣጥሮ ያለ ቡድን ነው እና ይሄ አሁን የተፈጠረው ግጭት እንግዲህ መንግስትም እንደሚለው ጦርነት ሳይሆን ህግ የማስገበር ይላሉ። ትክክል ነው ብለን ነው የምንወስደው። እንደግፋለን። ህዝባችንም ከመንግስት ጎን እንዲሰለፍ በተለያዩ መንገድ ያደረግን ያለበት ሁኔታ ነው ያለው።
ምክትል ሰብሳቢው ህወሀት የማንነት ጥያቄ ባነሳው ህዝባቸውም ላይ ያልተገባ ጫናና የበቀል እርምጃ ሊወስድ ይችላል የሚል ስጋት አላቸው።
በአሁኑ ሰዓት ራሱ ራያ የተለያዩ ግንባሮች ፈጥሮ የልዩ ኃይልና ሚሊሻ ኃይሎች አከማችቷል። በእያንዳንዱ ግንባር ፊት ለፊት ያሰለፈው የራያ ሚሊሻ ነው። የትግራይ ልዩ ኃይል ከኋላ ነው ያለው። እንግዲህ ይሄ መገመት ይቻላል። የራያ ሚሊሻ ያው ፈንጂ አምካኝ እንደማድረግ ነው እና ያው የመጀመሪያ ተጠቂ እንደማድረግ ነው። ከዛም በኋላ ከተሸነፍን ይሄ ከተማ ውድመ ነው የምንወጣው እንደዚህ ያው ሲናገሩ ተሰምተዋል የደነግ ኃላፊዎች በራያ አካባቢ ያሉ ማለት ነው። እና የፌዴራል መንግስት የተለየ ጥበቃ እንዲያደርግ ደነግ ከተደመሰሰም በኋላ አካባቢውን በፌዴራል መንግስት ቁጥጥር ሆኖ ህዝቡ በጠይቀው መሰረት በነፃነት ተወያይቶ ጥያቄው እንዲመለስለት ነው እኛ ለመንግስት በተደጋጋሚ እየተናገርን ያለ።
ይህ በእንዲህ እንዳለ ትግራይን ከአማራ ክልል በሚያጎራብተው የሰሜን ወሎ ዞን ራያ ቆቦ ወረዳ አስፈላጊ የደህንነት ጥበቃ እየተደረገ መሆኑን የወረዳው አስተዳዳሪ መንገሻ አሸብር አረጋግጠዋል።
ይጠበቃሉ። በተለይ ሚኒሻ የሃይማኖት ተቋማት ይጠበቃሉ። ሰባት ይጠበቃሉ። ጸጉረ ልውጥ ይከታተላል። ማህበረሰቡ በራሱ እነምንም ቀድሞ ስለተሰጧቸው ጸጉረ ልውጥን ለመከታተል የተለየ ሰውን ለመከታተል ከጠቅማችን የመጠበቅ በቂ ግንዛቤ ስለተሰጠለት
በአካባቢው የሚኖሩ የህብረተሰብ ክፍሎች ለአሜሪካ ድምጽ ሬዲዮ እንዳረጋገጡት በድንበር አካባቢ የተፈጠረ ግጭት ባይኖርም ህዝቡ አስፈላጊውን ጥንቃቄ እያደረገ መሆኑን ነው።
የንግድ ቤቶቹ ምንም አልተዘጉም። ያክል ደግሞ በጣም እንደ ድሮ ነው ማለትም አለች። ምክንያቱም ጥንቃቄ ማድረግ አለብህ። ራያ ቆቦ ላይ ምናልባት ከትህነግ ባህሪ አንጻር የተወሰነ እንደ ልብ ሁሉንም ነገር ማድረግ ትንሽ ይከብዳል። እነሱ ምን ያክል ተግባራቸው እኩይ እንደሆኑ ሁላችንም የምናውቀው ነው። ሰርጎ ገብን ምንም ሊኖር ስለሚችል ግፍ የተሰራበት የአማራ ህዝብ ትህነግን በደንብ ስለሚያውቀው መጠንቀቅ ስላለብን እየተነጋጉ እርምጃዎችን እየወሰደ ነው ያለ ህዝባቸው።
የባጃጅና የሌሎች ተሽከርካሪዎች እንቅስቃሴን በወትሮ ፍሰትና መጠን እንዳልሆነም ተናግረዋል። የአካባቢው ነዋሪዎች መቀሌ በሚገኙ የሀገር መከላከያ ሰራዊት ላይ ህወሀት ወሰደ የተባለውን ወታደራዊ ጥቃትም አውግዘዋል።
የሀገር መከላከያ ሰራዊት በመነካቱ እንደዚህ ታሪካዊ ጠባሳ በመጣው ሰራዊቱ ላይ ሁሉም ከጥቃቱ በጣም ያዘነበት ሁኔታ ያለውና ይህንን ቡድን የሀገር መከላከያ ሰራዊት ብቻ ሳይሆን እናቶችም አባቶችም ጭምር ቢወጉት ራሱ ደስተኛ ናቸው እና ያለው ስሜት በዛ ነው።
በተመሳሳይ የፌዴራል ፖሊስ ኮሚሽን ኮሚሽነር እንዳሻው ጣሰው ዛሬ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ ህወሀት በመከላከያ ሰራዊት ላይ ፈጸመ የተባለውን ጥቃት አውግዘዋል።
ያለው ህገ መንግስታዊ ተልዕኮ በሀገሪቱ በሁሉም ቦታ ተሰማርቶ የህብረተሰቡን ሰላምና ጸጥታ የሚጠብቅ ኃይል ነው። በትግራይም በተመሳሳይ በ22 ትልልቅ ተቋማት ውስጥ ስምሪት አድርጎ የፌዴራል ፖሊስ ከተቋቋመበት ጊዜ ጀምሮ አገልግሎት ሲሰጥ የነበረ ተቋም ነው። ኤርፖርቶችን እንጠብቃለን። ዴፖዎች፣ ኤሌክትሪክ ፓወር ስቴሽኖች፣ ቴሌ፣ ቤተ መንግስት፣ ትላልቅ ግድቦች፣ ኬላዎች፣ የህዝብና የመንግስት ተቋማትን በመጠበቅ እስከ ዛሬ ምንም ችግር ሳይደርስባቸው ተገቢውን አገልግሎት ለህብረተሰቡ እንዲሰጡ በማድረግ ቆይቷል። ይሄ ኃይል ተሰማርቶ ስራውን በሚሰራበት ወቅት በትግራይ ውስጥ በሚሰሩ ማንኛውም የልማት ስራ ከህብረተሰቡ ጎን በመቆም ከፍተኛ አስተዋጽኦ ሲያደርግ ነበር። በገንዘቡ፣ በእውቀቱ፣ በጉልበቱ ሁልጊዜ እዛ አካባቢ በተፈጠሩ ችግሮች ላይ ተሳታፊ ነው። በሚኖሩ በህብረተሰቡ ውስጥ ማህበራዊ ኑሮ ውስጥ ተሳታፊ ነው። እገዛ የሚያደርግ አካል ነው። ይሄ ኃይል ህዝቡን ሲያግዝ በነበረበት ወቅት ከፍተኛ ኃይል በመመደብ ጥቃት ሰንዝረዋል። ከነዚህም ተቋማት ከፍተኛ የንብረት ዝርፊያ ማከናውነዋል።
ኮሚሽነሩ በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሓት አጥፊዎችን ማሰማራቱን ተናግረው ከእነዚህ መሀል የተወሰኑትን በቁጥጥር ስር መዋሉን ጠቅሷል።
በጎንደር፣ በአፋር፣ በቤንሻንጉል፣ በጋምቤላ፣ በመሀል አገር የተለያዩ ሙከራዎች ነበሩ። እያንዳንዱ ሙከራዎችን በቁጥጥር ስር አውሏል። ይሄም ለወደፊቱ ተጠናክሮ ይቀጥላል። እኩይ ተግባር ለመፈጸም የተሰማራ ኃይል ተከታትሎ መጠቆምና ማጋለጥ ያስፈልጋል። እንደ አዲስ አበባ ባሉ ትልልቅ ከተሞች ላይ ስምሪት አድርገዋል። ይሄ ስምሪት በእኛና በሌሎች የመረጃ ኃይሎች ክትትል እየተደረገበት ነው። ግማሹም ተይዟል። የተያዘውን ለህብረተሰቡ መረጃ የሰጠን ነው። ሌሎች ጉዳዮች ደግሞ ሲያልቁ በተከታታይ ለህብረተሰቡ መረጃ እንሰጣለን። ከሁሉ በላይ ህዝቡ በጋራ ከተደራጀ፣ ህዝቡ በጋራ አካባቢውን የሚጠብቅ ከሆነ በአካባቢው ላይ የሚፈጸም ማንኛውም ነገር ከህዝብ አይን ሊሰወር አይችልምና በሰጠናቸው አድራሻዎች መሰረት ህዝቡ በዚህ ሁለት ቀን ከ1500 የሚበልጡ ጥሪዎችን ሰጥቶናልኛ። ከተቆመን ጥቆማዎች መካከል አብዛኛው ጥቆማዎች በአግባቡ የሚሰሩ ናቸው።
ህብረተሰቡ አካባቢውን በመጠበቅ ከመከላከያ ሰራዊት ጎን እንዲቆም ጥሪ ተላልፏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
በሌላ በኩል የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ያነጋገራቸው ነዋሪዎች ሰዎች የትግራይ ተወላጆች በመሆናቸው ብቻ እየተለዩ በመንግስት የጸጥታ ኃይሎች እየታሰሩ ናቸው ማለታቸውን ጠቅሶ የሚከተለውን ዘገባ አድርሶናል።
እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል። አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው። በከተማዋ አሉ የሚባሉ በንግድ ስራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ እድሜያቸው 18 እና 19 የሚሆኑ ጭምርም ታስረዋል። እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል። አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው። በከተማዋ አሉ የሚባሉ በንግድ ስራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ እድሜያቸው 18 እና 19 የሚሆኑ ጭምርም ታስረዋል። ጥቅምት 25 2013 ዓ.ም አገር ሰላም ብዬ ልጓዝ ስሄድ ወዴት ነህ ብለውኝ ወደ ውጭ አገር ነው የሚሄደው ስላቸው ለእናንተ አይፈቀድም አሉኝ። ኢትዮጵያዊ ነኝ ለምን ስላቸው ለብቻዬ ዞር አድርገው የትግራይ ተወላጆች ላልተወሰነ ጊዜ ተከልክለዋል አሉኝ። ከዚያ በጣም አዝኜ ተመለስኩኝ።
በቀጣዮቹ ሁለት የመጽሔት ክፍለ ጊዜ ዘገባዎች የዩናይትድ ስቴትስን ፕሬዝደንታዊ ምርጫ የድምፅ ቆጠራ ይዞታ እንመለከታለን። ዩናይትድ ስቴትስ ውስጥ እየተካሄደ ያለውን የድምፅ ቆጠራ ሂደት ተአማኒነቱን የሚፈታተኑ ክሶችን የፕሬዝደንት ዶናልድ ትራምፕ ዘመቻ እየከፈተ ይገኛል። በሌላ በኩል ግን ተፎካካሪያቸው ዲሞክራቱ ጆ ባይደን ለማሸነፍ እየተቃረቡ መሆናቸውን በመጨረሻ እየወጡ ያሉ የምርጫ ውጤቶች እየጠቆሙ ይገኛሉ። ፓትሲ ዊዳኩስዋራ ያጠናቀረችው ዘገባ ዝርዝሩን ይዟል። ሶሎሞን አባተ ያቀርበዋል።
ፊላዴልፊያና አካባቢዋ እንዲሁም የትንቅንቅ ስቴት በሆነችው በግዛቲቱ ፔንሲልቬኒያ ውስጥ በዲሞክራቶቹም በሪፐብሊካኑም የሚካሄዱ ሰልፎች በድምፅ ቆጠራው ሂደት ላይ ያሏቸውን የተለያዩ አቋሞች እያሰሙ ነው። ኤድዋርድ ያንግ ፕሬዚደንት ትራምፕን ይደግፋሉ።
I've seen the pictures on TV of people counting the ballots in the Philly polling places.
ፊላደልፊያ ያሉ የምርጫ ጣቢያዎች ውስጥ የባይደንን ኮፍያና ከናቴራ ለብሰው ድምጽ ይቆጥሩ የነበሩ ሰዎችን በቴሌቪዥን አይቻለሁ።
ሊሳ ሀበር ደግሞ የባይደን ደጋፊ ናቸው።
ቆጠራውን በፈለገህ ጊዜ የምታቆም ከሆነ የመምረጥ መብትህን መንፈግ ነው የሚሆነው።
ዴሞክራቲኩ እጩ ጆ ባይደን ከተቀማጩ ፕሬዚደንት ዶናልድ ትራምፕ ይልቅ ለድሉ እጅግ የተቃረቡ ይመስላል። በመተማመን ይናገራሉ፣ ለመረጋጋት ይጣራሉ።
ዴሞክራሲ ሰምታይምስ ሜሲ It sometimes requires a little patience as well.
ዴሞክራሲ አንዳንዴ ይተረማመሳል፣ አንዳንዴ ትግስትን ይጠይቃል። ያ ትግስት ታዲያ አሁን ዓለም የሚጎመጀውን የአስተዳደር ስርዓት ላለፉት 240 ዓመታት አጎናጽፎናል።
በሌላ በኩል ደግሞ ሪፐብሊካኑ ተፎካካሪ ዶናልድ ትራምፕ በማጭበርበር ድምጽ ሰጪዎችን በማሸማቀቅና ምርጫውን በመስረቅ ይከሳሉ።
If you count the legal votes, I easily win.
ህጋዊዎቹ ድምጾች ከተቆጠሩ እኔ በቀላሉ አሸንፋለሁ። ህገወጦቹ ድምጾች ከተቆጠሩ ደግሞ ምርጫውን ሊሰርቁን ይችላሉ።
የድምጽ ቆጠራው ቀጥሏል። ማጭበርበር ስለመኖሩ እስካሁን በቂ ማስረጃ አልተገኘም እየተባለ ነው። ይሁን እንጂ የትራምፕ ዘመቻ ውጤቱን በህግ ለመሞገት ሁኔታዎችን እያመቻቸ ነው። ቁልፍ ናቸው የሚባሉትን ጆርጂያን፣ ሚሽጋንና ፔንሲልቬኒያን ጨምሮ በአስሮች የሚቆጠሩ የክስ ዶሴዎችን እየከፈቱ ናቸው።
I think they will do that in all the states where the margin of victory is close in the hope that
ለምሳሌ ልዩነቱ ጠባብ በሆነባቸው ግዛቶች ሁሉ ያንን ሊያደርጉ ይችላሉ። ተስፋቸው ደግሞ 6-3 በሆነ ልዩነት ወግ አጥባቂ ዳኞች ወዳሉበት የዩናይትድ ስቴትስ ጠቅላይ ፍርድ ቤት መድረስ ነው።
የዩናይትድ ስቴትስ የምርጫ ሕግ ሲፈተሽ በሚል ርዕስ መጽሐፍ ያወጡት ስቲቭ ማሮይ ናቸው። ኔቫዳ ውስጥ በሺዎች የሚቆጠሩ የግዛቲቱ ነዋሪ ያልሆኑ ሰዎች ድምጽ ሰጥተዋል ሲል የትራምፕ ዘመቻ ከሷል። የዘመቻው አባል ሪቻርድ ግሬነል
They continue to count ህገወጥ
ድምጾችን መቁጠራቸውን ቀጥለዋል። ያ ደግሞ ተቀባይነት የለው።
የትራምፕ ዘመቻ ከከፈታቸው ክሶች ፔንሲልቬኒያዋ ፊላዴልፊያ ውስጥ ተወካዮቻቸው ቆጠራውን ይበልጥ በቀረበ ሁኔታ መታዘብ እንዲችሉ እንዲደረግ ያቀረበው አቤቱታ በዳኛ ተቀባይነት አግኝቶ ተወስኖላቸዋል። ሚሽጋን ውስጥ ግን ቆጠራው እንዲቆም የቀረበው አቤቱታ ውድቅ ተደርጓል። በተመሳሳይ ሁኔታም ህገወጥ ድምጾች በቆጠራው ውስጥ እንዲቀላቀሉ ተደርጓል ሲል የትራምፕ ዘመቻ ያቀረበው ክስ ተቀባይነት ሳያገኝ ቀርቶ ተሰርዟል። እንዲህ አይነቱ የክሶች ጋጋታ የከሸፈ ስትራቴጂ ነው ብለዋል የባይደን ዘመቻ አባል ጄን ኦማሊ ዲለን። አሁን ሁሉም አይኖች ፔንሲልቬኒያና ጆርጂያ ላይ ተሰክተዋል። ትራምፕ ለማሸነፍ ሁለቱንም ግዛቶች ማሸነፍ ይጠበቅባቸዋል። ባይደን ግን አሪዞናና ኔቫዳ ውስጥ የያዙትን ጠባብ ብልጫ ጠብቀው ከቆዩ የላይኞቹ ሁለቱም አያስፈልጓቸውም።
በዚሁ ርዕስ ላይ እንቆያለን። የዲሞክራቲክ ፓርቲው እጩ ጆ ባይደን አሸናፊ የሚያደርጋቸውን ውጤት ሊቆናጠጡ መቃረባቸው እየተዘገበ ነው ያለው። ብርቱ ፉክክር በታየባቸው ጥቂት ግዛቶች የመራጭ ድምጽ ቆጠራው አሁንም ቀጥሏል። ባይደን ውጤቱ ተጠናቆ አሸናፊው እስከሚለይ በትግስት ተጠባበቁ በማለት መራጩን ህዝብ እያበረታቱ ናቸው። ፕሬዝዳንት ትራምፕ በበኩላቸው በተለያዩ ግዛቶች ግድፈትና ሆን ተብሎ የሚፈጸም ማጓደል አለ ሲሉ በርካታ ክሶችን እያቀረቡ ናቸው። ምርጫው አላበቃም ያለው የትራምፕ ምርጫ ዘመቻ ዳግም ቆጠራ መከናወን አለበት ያለባቸውን ጨምሮ መስተካከል ሲደረግ በመጨረሻው ትክክለኛው አሸናፊ ትራምፕ ናቸው እያለ ነው። ከመጨረሻው የድምጽ መስጫ ቀን ካለፈው ማክሰኞ አንስቶ ቆጠራው ተጠናቆ ገና ውጤቱ ባልታወቀበት በዚህ ወቅት ስለሚቀጥለው ሁኔታ ያሳደረው ስጋት እያነጋገረ ባለበት በተለያዩ ከተሞች የሚገኙ መራጮች የሰጧቸውን አስተያየቶች የአሜሪካ ድምጹ ማይክ ኦሰሊቫን ያጠናቀረው ዘገባ አለ። አሉላ ከበደ ያቀርበዋል።
ምርጫው ተካሄደ፣ ውጤቱ ግን ተጠናቆ አልገባም። አራት ተጨማሪ አመታት ለዶናልድ ትራምፕ ወይስ የጆ ባይደን አዲስ አስተዳደር?
I'm very optimistic that things will go smoothly given that we have strong, solid, well-organized
የዲሞክራሲ ተቋሞቻችን ብርቱ በወጉ የተዋቀሩና በጠንካራ መሰረት ላይ የቆሙ እንደመሆናቸው ነገሮች ይሰምራሉ ብዬ አምናለሁ።
በተለያዩ የህብረተሰብ ማዕከሎች ውስጥ አብያተ ክርስቲያናትና በዚህ የሎስ አንጀለስ መስጊድ ውስጥ ጭምር መራጮች ድምጻቸውን ሲሰጡ መዋላቸውን ጠቅሳ የመምረጥን አስፈላጊነት ወይም ወሳኝነት የተናገረችው አንዲት የካሊፎርኒያ ክፍለ ግዛት ነዋሪ የሆነች መራጭ ናት።
It's important that we exercise our right to vote because that's our way of putting in our voice to change what's going on if we don't like what's going on or just
የመምረጥ መብታችንን በስራ ላይ ማዋል መቻል አለብን። ምክንያቱም እየሆነ ያለውን ካልወደድ ነው ለመለወጥ የምቀይረው ወይም አንዳች ትርጉም ያለው ውጤት ማምጣት የምንችለው እንደዚያ በማድረግ በመሆኑ።
የጥቁሮች ህይወት ቦታ አለው በሚል በጥቁር አሜሪካውያን ላይ በፖሊስ የሚፈጸሙ በደሎችን ለመቃወም በተነቃነቀው ህዝባዊ እንቅስቃሴ ተበረታትቼ ልመርጥ ወጣሁ ያለው ፊሊፕ ማርቲን ጁኒየርም ከቅድሟ የባይደን ደጋፊ ጋር ይስማማል።
Here in the last year there's been an awakening in our country to really pay attention to the nuances
ይሄ ባለፈው አመት ውስጥ በአገራችን በሚታዩ የማህበራዊ ፍትህ መጓደልና የማግለል አዝማሚያዎች ትኩረት እንድንሰጥ አንቂ ምልክት አይተናል።
ኬቪን የተባለው ሌላው የካሊፎርኒያ ድምጽ ሰጪ ደግሞ አሜሪካ በትክክለኛው ጎዳና እየተጓዘች ነው የሚል አስተያየት አለው።
I'm here to vote to make America great again. I'm here to choose
እኔ እዚህ የተገኘሁት አሜሪካን ዳግም ታላቅ ለማድረግ ድምጽ ለመስጠት ነው። አገራችንን የሚመራውን ሰው ለመምረጥ ነው። እናም እኔ ማድረግ የምችለውን ለማድረግ።
ሌላዋ የትራምፕ ደጋፊ ትሬሲ ሂንሰንም ከኬቪን ይስማማሉ።
I love that the president wants America to be first. And I just believe that the Republicans are on the right side.
አሜሪካ ቀዳሚ እንድትሆን ይፈልጋሉ። እናም ሪፐብሊካኖች ለትክክለኛው ነገር ይቆማሉ ብዬ አምናለሁ።
ናሲብ ብራያሚ የተባለው ስደተኛ ግን በፕሬዝዳንት ትራምፕ ዘመን አሜሪካ መጤጠላ ሀገር ሆነች ይላል።
We are all immigrants. And that's what makes this country great. All of us. And the policy, if it continues, this country will end up living inside a wall.
ሁላችንም ስደተኞች ነን። ያ ነው ይቺን ሀገር ትልቅ ያደረገው። እናም ይህ የትራምፕ ፖሊሲ ከቀጠለ ይቺ ሀገር ባጥር ተከልላ ትቀራለች። ያን ማድረግ ደግሞ የማንችለው ዳ ነው።
እንዲህ ያለ የተቀራረበ ውጤት ታይቶ የሚደረስበትን ምርጫ እና ውጤቱን እጩዎችና ደጋፊዎቻቸው አይቀበሉ ይሆናል የሚል ስጋት ያደረባቸውም አሉ።
I think that ultimately the country needs to, you know, own the outcome and come together and unite and
መጨረሻው ሀገሪቱ የምርጫውን ውጤት መቀበል አለባት ብዬ አምናለሁ። ሁላችንም ወደ አንድ ልንመጣ እና ምንም ይሁን ምን ደግሞ ውጤቱን ልንቀበል ይገባል።
የመጨረሻው ውጤት እስኪሰማ ቀናትና ሳምንታት ሊወስድ ይችላል። በሀገሪቱ የተለያዩ አካባቢዎች ያሉት የምርጫ ህጎችም እንዲሁ የተለያዩ መሆናቸውን ያስረዳሉ። የቨርጂኒያ ክፍለ ግዛቱ የምርጫ ባለስልጣን ጌሪ ስካት ይባላሉ። የፌርፋክስ አውራጃ የምርጫ ዳይሬክተር ናቸው።
Have some partial results. Today we won't have because people still have until Friday to get their ballots
back. የምርጫውን ከፊሉን ውጤት ዛሬ እንሰማለን። የመጨረሻውን ውጤት ግን ልናውቅ አንችልም። ድምጻቸውን በፖስታ ይላኩ መራጮች እስከ አርብ ድረስ ጊዜ አላቸው።
የፔንሲልቬኒያ ክፍለ ግዛት የባይደን ደጋፊ መራጭ ሆኑት ቤት ጆብሰን ዋናው የሁሉም መራጭ ድምጽ መቆጠሩ ነው ይላሉ።
I just pray that they let every vote be counted. We don't have to go to craziness. Let it be counted and then let's have a conversation.
የሁሉም መራጭ ድምጽ እንዲሰማ እንዲያደርጉ እጸልያለሁ። መያዣ መጨበጫ ወደሌለው ሁኔታ ማምራት አይኖርብንም። ድምጾች ሁሉ ይቆጠሩ፣ እንወያይ፣ እንነጋገር። ከኔ የተለየ ሐሳብ ያላቸው የቤተሰብ አባላት አሉኝ። ይሁን እንጂ ወርዳቸዋለሁ።
የመራጭ ድምጽ ቆጠራው ያለ ብዙ ጣውረድ ተካሂዶ ሁለቱም ፓርቲዎች ውጤቱን በወጉ መሰረት ይቀበሉ ይሆን? አሜሪካውያን ስጋት አላቸው። ለሁሉም የምርጫ ባለስልጣናቱ ስራ ቀጥሏል። የቀረው ሂደቱን በትግስት መጠበቅ ብቻ ይመስላል።
ክብራትና ክብራን የምታደምጡት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15705 እና በ15785 ኪሎ ሄርስ በ25 ሜትር ባንድ በ11695 በ12105 በ12140 ኪሎ ሄርዝ እንዲሁም በናይል ሳት ላይ VOA 24 ላይ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። በዌብሳይታችን amharic.voanews.com በፌስቡክ ገጻችን እንዲሁም አሃዱ ሬዲዮ 94.3 ላይ በቀጥታ ልታገኙን ትችላላችሁ። የምሽቱ አስተናጋጃችሁ ቆንጂት ታዬ ነኝ። ዋና አዘጋጅ ትዝታ በላቸው ነች። የዌብ እና ማህበራዊ መገናኛ ፕሮዲውሰር አበባየው ገበያው፣ የአየር ስርጭቱ ፕሮዲውሰራችን ደግሞ ንጉሱ ታምሬ ነው። እስከ 4 ሰዓት ከእናንተ ጋር እናመሻለን። አብራችሁን እንድትቆዩ በድጋሚ እንጋብዛችኋለን። በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ትናንት በጅጅጋ ባካሄዱት ስብሰባ ህወሓት በሀገር መከላከያ ሰራዊት ላይ ፈጽሞታል ያሉትን ጥቃት አውግዘው ባለፉት 27 ዓመታት በሶማሌ ክልል የጅምላ ጭፍጨፋ ሲፈጽም ነበር ያሉት ህወሓት ለህግ ይቅረብ ሲሉ ጠይቀዋል። የክልላቸውን ሰላምም በጋራ ለመጠበቅ ተስማምተዋል። የክልሉ ዋና ተፎካካሪ ፓርቲ ኦብነግ ከስድስቱ ፓርቲዎች ጋር በጋራ ካወጣው ያቋም መግለጫ በተጨማሪ በድርጅቱ የትዊተርና የፌስቡክ ገጽ የህወሓትን ድርጊት የሚኮንን የጠቅላይ ሚኒስትር አብይ አህመድ የለውጥ መንገድ ተስፋ የሚጣልበት መሆኑን የሚገልጽና ጦርነትን የሚያወግ መግለጫ ማውጣቱን የድሬዳዋ ዘጋቢያችን አዲስ ቸኮል ባጠናቀረው ሪፖርት ገልጿል።
በሶማሌ ክልል የመንቀሳቀሱ የፖለቲካ ፓርቲዎች ትላንትና ባካሄዱት ጉባኤ ህወሓት በሰሜን እዝ ላይ ፈጽሞታል ያሉትን ድርጊት አውግዘው ፓርቲው ከዚህ በፊት በሶማሌ ክልል ጭፍጨፋዎች እንዲካሄዱ ለነበረው ሚና ተጠያቂ እንደሆነ የሚጠይቅ ያቋም መግለጫ አውጥተዋል። የክልሉ ገዢ ፓርቲ ብልጽግናንና ዋነኛ ተፎካካሪ ኦብነግን ጨምሮ በክልሉ የሚንቀሳቀሱ 6 የፖለቲካ ፓርቲዎች ባወጡት የጋራ አቋም መግለጫ የክልላቸውን ሰላም በጋራ ለመጠበቅና በክልሉ የሚኖሩ ሌሎች ብሔረሰቦችንም ደህንነት ለማረጋጋት እንደሚሰሩ አመላክተዋል። የመድረኩ ተሳታፊ ከነበሩ ፓርቲዎች አንዱ የሆነው የሶማሌ ፌደራሊስት ፓርቲ ሊቀመንበር አቶ ዩሱፍ ሁሴን አደም ለቪኦኤ እንደገለጹት 6ቱ የሶማሌ ክልል የፖለቲካ ፓርቲዎች ባለ 4 ነጥብ ያቋም መግለጫ አውጥተዋል ብለዋል።
ህወሓት ማለት በዚህ በኢትዮጵያ ላይ የፈጸመው ግፍ 27 ዓመት ሙሉ ከዛም አልፎ በኢትዮጵያ ሶማሌ ህዝብ ላይ ያደረሰውን ግፍ አንድ እሱ በማውገዝ ሁለት ዓለም በዚህ በምስራቅ በሰሜን እዙ ላይ ያደረጉት ወረራ በጣም አጸያፊና ህገወጥ ተግባር እንደሆነ፣ ሶስተኛ እንደ ክልልኛ በጣም ሰፊ ድንበር ስላለን ከሶማሊያም ከኬንያም ከጅቡቲም ጋር አንድ ማለት ብሔር ብሔረሰብ ሳንልኛ አንድ ላይ ሰላማችንን ለመጠበቅና ያው የጋራ ጉዳይ የሆነውን በቃ ጸጥታና በዚህ ጉዳይ ላይ አንድ አቋም እንድኖረን፣ አራተኛ ከዚህ በኋላ ሌላ ትንኮሳ በክልላችን ላይ በዛ በኩል እጃቸውን ዘርግቶ በቤኒሻንጉል እና ኦሮሚያ ላይ የተፈጸሙ ተግባር እንዳይፈጽሙ ያንን በማውገዝ እና የጋራ አቋም ነው ያወጣ ነው።
በተመሳሳይ የክልሉ ዋነኛ ተፎካካሪ ፓርቲ ኦብነግ ይህንኑ አቋም የሚያጠናክር መግለጫ በፌስቡክ እና ትዊተር ገጹ ላይ በዛሬው ዕለት አውጥቷል። ፓርቲው ህወሓት በመከላከያ ሰራዊቱ ላይ ፈጽሞታል ያለውን ድርጊት ያወገዘ ሲሆን ዘላቂ መፍትሄ የሚገኘው ግን ከጦርነት ሳይሆን ከሰላም ስለሆነ ሰላማዊ አማራጭ ቅድሚያ እንዲሰጠው ጠይቋል። ለዚህም የሚመለከታቸው ሁሉ በተለይ ህወሓት ዝግጁ እንዲሆኑ ጠይቋል። ሀገሪቱን ወደፊት ለማራመድ ጠቅላይ ሚኒስትር አብይ አህመድ የጀመሩት ለውጥ ተስፋ የሚጣልበት እንደሆነ የገለጸው የኦብነግ መግለጫ ለውጡ ስኬታማ እንዲሆን ኦብነግ የሚጠበቅበትን ድጋፍ ያበረክታል ብለዋል። ከሁለት ቀን በፊት የሶማሌ ክልል መንግስት ባወጣው መግለጫም ህወሓት በሰሜን እዝ ላይ ፈጽሞታል ያለውን ጥቃት አውግዞ በህወሓት አገዛዝ ያልተበደለ ባይኖርም የሶማሌ ክልልን ያህል የተገደለ የተሰደደና የተዘረፈ የለም ብለዋል። በአሁኑ ሰዓት በአፋርና ሶማሌ ክልል መካከል የሚስተዋሉ ግጭቶችን ከጀርባ እያቀነባበረ ያለው ህወሓት ነው የሚለው የሶማሌ ክልል መንግስት ከሶስት ዓመት በፊት የኦሮሞና ሶማሌ ህዝቦችን በመጋጨት ለበርካቶች ሞትና መፈናቀል መንስኤው ህወሓት ነበር ብሏል። ከሁለት ዓመት በፊትም በሶማሌ ክልል ከተሞች ሄጎዎችን በማደራጀት ከደረሰው ጥፋት ጀርባ ህወሓት ነበረበት ብሏል። በአሁኑ ሰዓት ይህን እኩይ ድርጊት ለማስቀጠል በሶማሌ ክልል ውስጥም የጥፋት ኃይሎችን ለማሰማራት ቅንጣት ያህል እንደማያመነታ እናውቃለን ያለው የሶማሌ ክልል መግለጫ የክልሉ ህዝብም ከክልሉ መንግስት ጎን በመቆም ሰላሙን እንዲጠብቅ ጥሪ አቅርቧል። የሐረሪ ክልልና የድሬዳዋ አስተዳደርም ህወሓት በሰሜን እዝ ላይ ፈጽሞታል ያሉትን ጥቃት የሚያወግዝ መግለጫ አውጥተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በቀጣዩ ዘገባችን ወደ ሐዋሳ ይሆናል የምናመራው። የአገር ተገንና ከለላ በሆነው የመከላከያ ሰራዊት ላይ ተፈጸመ የተባለውን ጥቃት ለመመከት በሚወሰደው እርምጃ ወንድም የትግራይ ህዝብ የጦርነቱ ሰለባ እንዳይሆን ሲሉ የሐዋሳ ነዋሪዎች ጠይቀዋል። ነዋሪዎቹ በመከላከያ ሰራዊት ላይ የተፈጸመውን ጥቃት አውግዘዋል። የሐዋሳ ነዋሪዎች ከሲዳማ ክልል ፕሬዝደንትና ከፌዴራል ባለስልጣናት ጋር በተወያዩበት ወቅት የኢትዮጵያን ህዝብ ለ27 ዓመታት በዝብዟል ባሉት በህወሓት ላይ መንግስት እየወሰደ ያለውን እርምጃ ቢዘገይም እንደግፋለን፣ ከመንግስት ጋር እንቆማለን ብለዋል። የክልሉ ፕሬዚደንት አቶ ደስታ ለዳሞ ህዝቡ አካባቢውን ነቅቶ እንዲጠብቅ አሳስበዋል። በክልሉ ከተማና ወረዳ ቀበሌዎች ለህዝብ ደህንነት ሲባል አዲስ መታወቂያ እንዳይሰጥ መከልከሉንም እንዲሁም ሌሎች እገዳዎችን መጣላቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
የሐዋሳ ከተማ የመናኸሪያ ክፍለ ከተማ ነዋሪ የሆኑትና በውይይቱ የተሳተፉት ወይዘሮ አለም ተስፋዬ በመከላከያ ሰራዊት ላይ የደረሰው ጥቃት አሳዝኖናል ብሏል።
ያስለቀሰን ጉዳይ የመከላከያ ሰራዊታችን ጉዳይ ነው። ይህ የመከላከያ ሰራዊታችን ይህንን ያህል ጥቃት መድረሱ አንገብግቦናል፣ አሳዝኖናል። ከአንድ ክልል ብቻ የወጣ አይደለም፣ ልጆቻችን ናቸው፣ ወንድሞቻችን፣ ወገኖቻችን ናቸው። አምነው እነሱን ወገን ብለው ዘመድ ብለው ወንድም እህት ብለው ነው እነሱ መሀል የተቀመጡት። እንነሳ ባሉ ጊዜ ቢነሱ ኖሮ፣ እንውጣ ባሉ ጊዜ ቢወጡ ኖሮ ይሄ ሁሉ ጥቃት አይደርሰባቸው።
መንግስት በጥፋተኞች ላይ ወቅቱን የጠበቀ እርምጃ ቢወስድ ኖሮ ዛሬ ለደረሰው ችግር አንዳርግም ነበር ያሉት ወጣት ማርቆስ ኤልያስ በበኩሉ ህወሓት በድሃ አርሶ አደር ልጆችና በወጣቶች ህይወት ቁማር የተጫወተ መሆኑን በመረዳት ከኢትዮጵያ መንግስት ጎን መቆም አለብን ብሏል።
ሽምግልና እንኳን ወደ ጎን ገብተው ዛሬ ለከፈቱ ጦርነት ደርሷል። ለ27 እና ለ28 ዓመት
ሲዘርፉ የነበሩት ገንዘብ እድመልኪያቸውን ሊያኖራቸው አይነት አስበው በዚህ በ27 ዓመት ውስጥ ሲዘርፉ ቁርሳቸውን አዲስ አበባ በልተው ምሳቸውን ዱባይ እራታቸውን ለንደን እየበሉ ልጆቻቸውን አሜሪካን አውሮፓ እያስተማሩ አሁን ግን 16 17 ዓመት ያልሞላውን 14 ዓመት ያልሞላውን ወጣት ሬንጀር አስለብሰው ለጦርነት አሰልፈው ውሃ በጠማው ምግብ በራበው ደሃ ልጅ ነው ጦርነቱን የከፈቱት። ችግራችን ወይም ችግሩ ከትግራይ ህዝብ ጋር ሳይሆን ህወሓት ለሰራው ነገር መክፈል ስላለበት መክፈል ካለበት ደግሞ መከላከያ ሰራዊቱ ብቻ ሳይሆን እኛም ጭምር የሚፈለግብንን ድጋፍ የሚፈለግብንን ማንኛውም አይነት መስዋዕት ለመክፈል ዝግጁ ሆነን መጠበቅ እንዳለብን እንደ አዋሳ ከተማ ከፖሊሶቻችን ከመከላከያ ከልዩ ኃይሎቻችን ጋር ተቀናጅተን አካባቢያችንን ጠብቀን እንደ ወለጋ አይነት እንደ ጋምቤላ እንደ ቤንሻንጉል አይነት እንደ ጉራ ፈርዳ አይነት ጥቃቶች ቦምቦች እንዳይፈነዱ አካባቢያችንን ለመጠበቅ ዝግጁ መሆናችንን ለመግለጽ እወዳለሁ። አመሰግናለሁ።
ህወሓት እኩይ ተግባሩን የጀመረው አሁን አይደለም የሚሉት ሌላ የከተማው ነዋሪ አቶ ለገሰ ቃቀቦም የሚከተለውን ተናግሯል።
ሀገር ጠባቂ ሰራዊት እኛ በመውቀድ ስለሚያደር ምስት እንኳን የሌለው ሰራዊት፣ መንገድ ምግ የሚገለባ ሰራዊት፣ አንበጣን ያባረር ሰራዊት፣ የተቸገሩትን የሚረዳ ሰራዊት፣ እርሻ የሚያሰራቸው ሰራዊት እርሻ የሚያደላቸው ሰራዊት በሙሉ ሞት ይገባዋልን? አይገባውም። አብዝቶ መውሰድ የነበረበት እርምጃ አሁን አይደለም፣ ቆይቶ ነበር። ነገር ግን መታገሱ ኢትዮጵያ ላይ ትራስ ነው።
የአዋሳ ከተማ አስተዳደር የመምህራን ማህበር ሊቀመንበር አቶ ገረሱ ሆንሴቦ የሀገራችንን ህልውና ማስጠበቅ ኃላፊነት በኢትዮጵያ ህዝቦች ጫንቃ ላይ ተጥሏል ብሏል።
አድፍደናል። የኢትዮጵያ መንግስት ጊዜ ሰጥቷል፣ መስጠት አልነበረበትም። አዲስ አይደሉም። 27 ዓመት ሙሉ የኢትዮጵያ ሀብትና ንብረት ዘርፎ አይደለም፣ በኢትዮጵያ ውስጥ በተለያዩ አገሮች የኢትዮጵያን ገንዘብ አስቀምጦ ዛሬ ለዚህ ችግርና ለዚህ መራብ መቸገር ያደረሱን ጠላቶቻችን ናቸው። ጠላቶቻችን ናቸው ብዬ የምናገረው የትግራይ ህዝብ አይደለም፣ አይመለከተውም። በጣት የሚቆጠሩ የኢትዮጵያ ጠላቶች፣ የህዝቦች ጠላቶች፣ ባንዳዎች፣ አገር ሻጮችን ለእነሱ ጊዜ ሊሰጥ አይገባም ነበር። አሁንም አልረፈደም። የኢትዮጵያ ህዝብ አንድ ሆኖ ሌላ አማራጭ ሀገር የለን። ያለን አገራችን አንድ ናት፣ አንድ አይናችን ናት። ለዚች አንድ ሀገር እንደነሱ ባንዳ ካልሆነ በስተቀር ወደኋላ የሚል በገንዘቡ በጉልበቱ በህይወቱ መስዋዕትነት መክፈል አለብን። ከቃላት ባለፈ በተግባር ማሳየት አለ።
እንደ ማንኛውም ኢትዮጵያዊ የትግራይ ህዝብ በህወሓት የተነሳ ብዙ ዋጋ የከፈለና የተጎዳ ነው ብለን እናምናለን። በመሆኑም ህዝቡ አሁንም የጦርነቱ ገፈት ቀማሽ እንዳይሆን መደረግ አለበት ብሏል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የኢትዮጵያ ህዝብና መንግስት ኢትዮጵያን ያላትን ሀብት በእኩልነትና በፍትሐዊነት እንጠቀም የሚለውን መሰረታዊ ጥያቄ አቅርቦ አልቀበልም፣ አሻፍረኝ ያለው ዘራፊ ያሉት የህወሓት ቡድን ብዙ በደል አድርሶ ዛሬ ለጦርነት ተጋብዟል ብሏል። የዚህ ቡድን ዓላማ ወደ ስልጣን ተመልሶ እንደገና እንደ ትላንቱ የኢትዮጵያን ልጆች መበደልና ህዝቦችን ሊጎዳ የሚችል ሌላ ድብቅ ሴራ አሲሯል ነው ያሉትም። በመሆኑም ይህንን ቡድን መመከት እንደሚያስፈልግም ተናግሯል።
የለመደውን አይነት ሀገሬን የመዝረፍ በቡድን የመጠቀምና ለግል ጥቅም የማዋሉ ጉዳይ አጠናክሮ ለመቀጠል አልሞ የሚሰራው አይነት መንፈራገጥ ነው አንዱ። ይሄ የማይቻለው ከሆነ በመሳሪያና በሎጂስቲክ በገንዘብም እየተደገፈ ኢትዮጵያን በማፍረስ የጎረቤቶቻችንን ህልምና ምኞት በማሳካት በወረታው በአካባቢው ሌላ መንግስት ትናንሽ እሱ አካባቢም ሌላም በመመስረት እሱ ግን ከእጅ አዙር ከጎረቤት ሀገራት ጭምር እየተደገፈ የሚቀጥልበት ኢትዮጵያን የማፍረስ ተልእኮ አንግቦ የሚንቀሳቀስ ኃይል መሆኑ መዘንጋት አይገባንም።
ፕሬዚዳንቱ ህዝቡ በመንግስት ጎን ለመቆም በውይይት ወቅት ማረጋገጣቸውን ገልጦ ሁሉም ዜጎች አካባቢውን ነቅቶ እንዲጠብቅ አሳስበው በክልሉ ከተማና ወረዳ ቀበሌያት ለህዝብ ደህንነት ሲባል አዲስ መታወቂያ እንደማይሰጥና ሌሎች እገዳዎች መጣላቸውን ገልጠዋል። የጠቅላይ ሚኒስትር የእርሻና የመስኖ ልማት አማካሪና የቀድሞ የደቡብ ክልል ርዕሰ መስተዳድር አቶ ደሴ ዳልኬ እንዲሁም የቀድሞ የአዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ በውይይቱ ላይ የተገኙ ሲሆን ጦርነቱ በግድ የተጀመረው ከትግራይ ህዝብ ጋር ሳይሆን ጽንፈኛና ትዕብተኛ ካሉት ከህወሓት ቡድን ጋር መሆኑን ተናግሯል። በሲዳማ ክልልና በአዋሳ ከተማ የሚኖሩ የትግራይ ተወላጆች በተግባራቸው እንጂ በማንነታቸው ትንኮሳም ይሁን ጥቃት ሊደርስባቸው አይገባም፣ ጥበቃም ልናደርግላቸው ያስፈልጋል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
የተከበራችሁ አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚህ ይጠናቀቃሉ። በፕሮግራሙ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። ሳስተናግዳችሁ ያመሸሁት ቆንጂት ታዬ ነኝ። ፕሮዲውሰሩ ንጉሶ ታምሬ ነው። ነገ ቅዳሜ በ3 ሰዓት እስከምንገናኝ በሰላም ደሩ። Thank you.